ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሰኞ ግንቦት 1 2014 ዓ.ም ዝግጅታችን ጀመረ። በአብያተ ክርስቲያናት ላይ ጥቃት በመፈጸም የተጠረጠሩ ግለሰቦችን በቁጥጥር ስር ማዋሉን በደቡብ ክልል የስልጤ ዞን አስተዳደር አስታወቀ።
ጥኖ የችግሮችን ዋና አንኳር ከሳሾቹ እነማን ናቸው? ምን የጸጥታ መዋቅሩ በፍጥነት ያን የለየ የችግሩ ቁልፍ ተዋናይ የነበሩት ላይ እርምጃ ለመውሰድ ነው እንቅስቃሴ ያደረጋለ። አሁን የታሰሩት አሉ። ታሰሩት እንዳለ ሆነው የመለየት ስራ ላይ ግን የጸጥታ መዋቅሩ በፍጥነት የለየ ያለበት ሁኔታ ነው ያለው።
የስልጤ ዞን መስተዳድር የኮሚኒኬሽን ጉዳዮች ቢሮ ኃላፊ አቶ ከድር አብደላ ናቸው። በአብይ ርዕስ በሙሉ ዘገባ ይመለሳሉ። በኦሮሚያ ክልል በነቀምቴ ከተማ በተለያዩ ቦታዎች በኢመደበኛ አደረጃጀት የህብረተሰቡን ሰላም እያወኩ ናቸው ያሏቸው ታጣቂዎችን መንግስት አደብ እንዲያስገዛልን ሲሉ በሰላማዊ ሰልፍ ዛሬ ጠይቀዋል። በዚህም ጉዳይ ዘርዘር ያለ ዘገባ ይዘን እንመለሳለን። በሌላ በኩል የትግራይ ኃይሎች በህዳር ወር ላይ በአማራ ክልል የሚገኙ ሆስፒታሎች ላይ ጥቃት በማድረስና የውሃ ማስተላለፊያዎችን ሆን ብለው በማበላሸት የጦር ወንጀል የሚባል ድርጊት መፈጸማቸውን በሰሜናዊው የአማራ ክልል የሚገኙ ባለስልጣናት አስታወቁ። ወደ ስፍራው ያቀና ዘጋቢያችን ያጠናቀረው ዘገባ አለ፣ ይዘን እንመለሳለን። ጤና ይስጥልኝ፣ እንደምናመሻችሁ የተከበራችሁ አድማጮች። የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ኤልያስ አስማረ ስርጭቱን ከስቱዲዮ ያቀናብርልናል። በምስልና ድምፅ ቅንብር ሲሳይ አሸናፊና ግርማ ደገፋው፣ በዌብና በማህበራዊ ፕሮዲውሰራችን ደግሞ አበባየው ገበያው እስከ ምሽቱ አራት ሰዓት አብረውን ይቆያሉ። በሁሉም ስፍራ ባሉ መላ ባልደረቦቻችን ስም እናንተም እስከ ምሽቱ አራት ሰዓት አብራችሁ እንድትቆዩ እንጠይቃችኋለን። አሁን ለምሽቱ የያዝነውን ዋና ዋና የዓለም ዜናዎች እናስደምጣችሁ።
ጤና ይስጥልኝ፣ እንደምናመሻችሁ አድማጮች። የሰዓቱን ዜና የማሰማችሁ ቆንጂት ታየ ነኝ። ብዛት ያላቸው የናይጄሪያ አየር መንገዶች በነዳጅ ዋጋ መወደድ ምክንያት ከዛሬ አንስተው ላልተወሰነ ጊዜ በረራ በማቋረጥ ላይ መሆናቸው ተሰምቷል። ካለፈው መጋቢት ወር ጀምሮ አንዳንዶቹ የሀገሪቱ አየር መንገዶች የነዳጅ እጥረትን ምክንያት በማድረግ በረራዎች መሰረዝ ወይም ማዘግየት በመጀመራቸው የሀገር ውስጥ በረራዎች ሲስተጓጎሉ ቆይተዋል። 9 አየር መንገዶችን የሚወክለው የናይጄሪያ የአየር መንገዶች ማህበር የአውሮፕላን ነዳጅ ዋጋ በአጭር ጊዜ ውስጥ በሊትር ከ190 ናያራ ወደ 700 ናያራ ማለትም 1 ዶላር ከ69 ሳንቲም ማሻቀቡን ገልጿል። አያይዞም ለ30 ደቂቃ በረራ ወጪው በእጥፍ ጨምሮ 120,000 ናያራ የሚያስወጣ በመሆኑ ከአየር መንገዶቹ አቅም በላይ እንደሆነ ገልጿል። ሩሲያ ዩክሬንን መውረሯን ተከትሎ የነዳጅ ዋጋ በእጅጉ ጨምሮ አየር መንገዶችና ተጓዦች ላይ ከፍተኛ የወጪ ጭማሪ አስከትሏል። ዲሞክራሲያዊት ኮንጎ ሪፐብሊክ በሚገኝ የወርቅ ማዕድን ማውጫ በታጣቂ ጥቃት ቢያንስ 50 ሰዎች መገደላቸው ተገለጸ። በኮንጎ ኢቱሪ ክፍለ ግዛት በሚገኘው ካምፕ ብላንኬት በሚባለው የወርቅ ማዕድን ማውጫ ስፍራ ጥቃቱ የደረሰው ትናንት እሁድ ማለዳ መሆኑን የአካባቢው ምንጮች ተናግረዋል። ጥቃቱን ያደረሰው በኮዴኮ በሚል ምህጻር የሚጠራው የታጠቀ ሚሊሺያ ቡድን መሆኑን ነው ምንጮቹ የገለጹት። ጎማ የሚገኘው የአሜሪካ ድምፅ ዘጋቢ ጃፋሪ አልካንታቲ ስለ ጥቃቱ የሚከተለውን ብለዋል።
መረጃውን የጁጉ አካባቢ ከንቲባና የአስተዳደር ኃላፊዎች አረጋግጠውታል። የኮንጎ መንግስት ለጊዜው አስተያየት አልሰጠበትም። ኮዴኮ ሚሊሻም ኃላፊነት አልወሰደም።
ይኸው ቡድን ባለፈው የካቲት ወር በአገር ውስጥ ተፈናቃዮች ካምፕ ላይ የተፈጸመውንና ከ60 የሚበልጡ ሰዎች የተገደሉበትን ጨምሮ የተለያዩ ጥቃቶችን በማድረስ የተወነጀለ መሆኑ ታውቋል። ግብጽ ስዊዝ ቦይ በስተምስራቅ በሚገኝ የውሃ መሳቢያ ጣቢያ ላይ ለደረሰውና ቢያንስ 11 ወታደሮች ለተገደሉበት ጥቃት በአገሪቱ ውስጥ የሚንቀሳቀስ የእስላማዊ መንግስት ቅርንጫፍ ቡድን ኃላፊነት ወሰደ። ትናንት በስቲያ በተፈጸመው ጥቃት ከተገደሉት ሌላ ቢያንስ 5 ፖሊሶች መቁሰላቸውን የሀገሪቱ የጦር ኃይል አስታውቋል። ጽንፈኛው ቡድን ለጥቃቱ ኃላፊነት የወሰደው አአማክ በሚባለው የዜና ማሰራጫው ላይ ባወጣው መግለጫ ነው። የሩሲያ ፕሬዚደንት ቭላዲሚር ፑቲን ዩክሬንን የወረርነው የምዕራባውያን ፖሊሲ ባሳደረብን ስጋት ምክንያት ነው አሉ። አንድ የዩክሬን ባለስልጣን በበኩላቸው ብቸኛው ምክንያታችሁ የተተናወታችሁ ንጉሳዊ አላማችሁ ነው ብለዋል። ዝርዝሩን ስመኝሽ የቆየ ታቀርባለች።
የሩሲያ ፕሬዝዳንት ቭላዲሚር ፑቲን በዩክሬን ላይ ለፈጸሙት ወረራ ምክንያቶቹ ምዕራባውያን ሀገሮች ናቸው አሉ። ወረራው የተካሄደው ድንበራችን አጠገብ በተደቀነብን ፈጽሞ ተቀባይነት የሌለው ስጋት ምክንያት ነው ብለዋል። ፑቲን ይህን ያሉት በሁለተኛው ዓለም ጦርነት የናዚ ጀርመንን ሽንፈት መታሰቢያ ምክንያት በማድረግ ሞስኮ ውስጥ በተካሄደ ወታደራዊ ትዕይንት ላይ ባደረጉት ንግግር ነው። ሩሲያ ወረራውን ከመክፈቱ አስቀድሞ ጎረቤቷን የመውረር ፍላጎት እንደሌላት አጥብቃ በማስታወቅ ለጸጥታዬ ዋስትና ይሰጠኝ በማለት ያቀረበችውን ጥያቄ ፑቲን በድልቀት ንግግራቸው ላይ አንስተውታል። በወቅቱ የዩናይትድ ስቴትስና የኔቶ ባለስልጣናት ከሩሲያ ባለስልጣናት ጋር በተደጋጋሚ ተገናኝተው የተነጋገሩ ሲሆን ዩክሬን ፈጽሞ ኔቶን እንደማትቀላቀል ቃል ትግባ የሚለውን ጨምሮ አንዳንዶቹ ጥያቄዎች ተቀባይነት እንዳላገኙ ይታወሳል። ፑቲን በዛሬው ንግግራቸው የኔቶ አባል ሀገሮች የምንለውን ሊሰሙ አልፈለጉም፣ እንዲያውም ሙሉ በሙሉ የተለየ እቅድ ነበራቸው ማለት ነው። እኛም አየነው፣ በግልጽ ዶንባስ ላይ የጥቃት ዘመቻ ሊከፈት፣ ክሬሚያን ጨምሮ ታሪካዊ ግዛቶቻችን ላይ ወረራ ሊከፈት ዝግጅት ሲደረግ ነበር ብለዋል። አክለውም በሁለተኛው ዓለም ጦርነት የተዋጋውን የሶቪየት ህብረት የጦር ሰራዊት ዛሬ ዩክሬን ውስጥ ካለው የሩሲያ ሰራዊት ጋር በማመሳሰልም ተናግረዋል። ፑቲን ዩክሬንን የወረርናት ናዚዎችን ለማጥፋት ነው ሲሉ ዩክሬንና ምዕራባውያን አጋሮቿ ካላንዳች ምክንያትና ትንኮሳ የተከፈተ ጦርነት መሆኑን ይናገራሉ። የዩክሬን ፕሬዝዳንታዊ አማካሪ ሚሃይሎ ፖዶሊያክ ሩሲያ ጦርነቱን የከፈተችው በተጠናወታት ንጉሳዊ ፍላጎት ምክንያት ብቻ ነው ብለዋል። የዩክሬን ፕሬዝዳንት ቮሎዲሚር ዜለንስኪ በበኩላቸው በድል በዓል ንግግራቸው አባቶቻችንና የሌሎች ሀገሮች ጸረ ሂትለር ህብረት በናዚዎች ላይ በተቀዳጀው ድል እንኮራለን፣ ያንን ድል ማንም እንዲነጥቀን አንፈቅድምም፣ አሁንም እናሸንፋለን ብለዋል።
ይህ በዚህ እንዳለ የሩሲያ ኃይሎች ምስራቅ ዩክሬንን ዶንባስ ክፍለ ግዛትን ማጥቃታቸውን ቀጥለዋል። በሉሃንስክ ክፍለ ግዛት ደግሞ ሩሲያ በጣለችው ቦምብ አንድ ትምህርት ቤት አውድማለች። ትናንት እሁድ የዩክሬን ፕሬዚደንት ዜሌንስኪ ከዩናይትድ ስቴትስ ፕሬዚደንት ጆ ባይደን እና ከሌሎቹም የቡድን ሰባት አባል ሀገሮች መሪዎች ጋር በቪዲዮ አማካይነት ውይይት አድርገዋል። ቡድን ሰባት ለዩክሬን ወታደራዊ እርዳታ የሚውል ብዙ ቢሊዮን ዶላር መለገሱ የሚታወቅ ነው። ዋይት ሀውስ ንግግሩን ተከትሎ በሰጠው ቃል የሩሲያ ፕሬዚደንት ቭላዲሚር ፑቲን ዩክሬንን ለመቆጣጠር የጀመሩት ወታደራዊ ዘመቻ አልተሳካላቸውም፣ ሩሲያን በዓለም የተጠላች ማድረጉ ላይ ግን ተሳክቶላቸዋል ብለዋል። የካናዳ ጠቅላይ ሚኒስትር ጀስቲን ትሩዶ ትናንት እሁድ በኪቭ ከፕሬዚደንት ዜሌንስኪ ጋር የተነጋገሩ ሲሆን በዚያ የሚገኘውን የሀገራቸውን ኤምባሲ ከፍተዋል። ከፍተኛ የዩናይትድ ስቴትስ ዲፕሎማቶች ተጠባባቂ አምባሳደሯ ክሪስቲና ኪቪየንን ጨምሮ ወደ ኬቭ የተመለሱ ሲሆን ኤምባሲውን ለመክፈት ዝግጅት እየተደረገ ነው። በተዛመደ ዜና ትናንት በዩክሬን ጉብኝት አድርገው ከቀዳማዊት እመቤቷ ኦሌና ዜሌንስካ ጋር የተገናኙትና ተማሪዎችን የጎበኙት የዩናይትድ ስቴትስ ቀዳማዊት እመቤት ጂል ባይደን ዛሬ ከስሎቫክ ፕሬዚደንት ዙዛና ካፑቴቫ ጋር ብራቲስላቫ ከተማ ላይ ተወያይተዋል። የእስራኤል ወታደሮች በዌስት ባንክ ወታደራዊ ፍተሻ ኬላ አቅራቢያ በጥይት የመቱት ፍልስጤማዊ ሕይወቱ ማለፉን የፍልስጤም የጤና ሚኒስቴር አስታወቀ። የእስራኤል የጦር ሰራዊት በበኩሉ ወታደሮች በሕገወጥ መንገድ በድንበሩ አጥር ዘሎ ለማለፍ የሞከረ ተጠርጣሪ አይተው ተኩሰውበታል ብለዋል። ለሕክምና ተወስዷል ያለው የጦር ሰራዊቱ ግለሰቡ ምን ሁኔታ ላይ እንዳለ ለመናገር ግን ፈቃደኛ አልሆነም። ፊሊፒንስ ውስጥ ፕሬዝደንታዊ ምርጫ እየተካሄደ ነው። በምርጫው ዋናዎቹ ተፎካካሪዎች ከስልጣን የተወገዱት አምባገነን ልጅ እና የሰብአዊ መብት ተሟጋቿ ናቸው። እንደ አውሮፓውያን አቆጣጠር በ1986 በህዝባዊ አመጽ ከስልጣን የተወገዱት የፈርዲናንድ ማርኮስ ልጅ ፈርዲናንድ ማርኮስ ጁኒየር ከምርጫ በፊት በተካሄደ ግምገማ በመራጭ ድጋፍ እየመሩ ነበር። ሆኖም ሌላ ማርኮስ ስልጣን ላይ ለመውጣት መነሳቱ የፈጠረውን ድንጋጤና ቁጣ ተመርኩዘው ዘመቻቸውን ያካሄዱት ምክትል ፕሬዝደንቷ ሌኒ ሮብሬዶ በተቀራራቢ ድጋፍ እየተፎካከሯቸው ናቸው። በዛሬው ምርጫ አሸናፊው እንደ አውሮፓውያን አቆጣጠር ሰኔ 30 ቀን ለስድስት ዓመታት ሀገሪቱን ይመራል። ኩባ ዋና ከተማ ሃቫና በሚገኘው ሆቴል አርብ ዕለት በደረሰው ከባድ ፍንዳታ የሞቱት ሰዎች ቁጥር 31 መድረሱ ተዘግቧል። የ19ኛው ምዕተ ዓመት ህንፃ ላይ የሚገኘው ዝነኛው ባለ አምስት ኮከብ ሆቴል ሳራቶጋ ለሁለት ዓመታት ያህል ተዘግቶ ቆይቶ ሊከፈት በዝግጅት ላይ እንዳለ ከቧንቧ የሾለከ በወጣ ጋዝ ሳቢያ ከባድ ፍንዳታ ደርሶበታል። አደጋውን ተከትሎ ያልተገኙ ሰዎችን ከፈራረሰው ህንፃ ስር ፍለጋው ቀጥሏል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል።
ቆንጅት ታየን ለዓለም ዜናዎቹ እናመሰግናለን። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሰኞ ግንቦት 1 2014 ዓ.ም ዝግጅታችንን ነው በመከታተል ላይ የምትገኙት። ዝግጅቶቻችንን እንዲህ ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com እንዲሁም @voaamharic የፌስቡክ ገጻችን በቀጥታ እየተላለፈ ይገኛል። በዚያ መከታተል ትችላላችሁ። አሁን ለምሽቱ ወደ ያዝነው ቀዳሚ አብይ ርዕስ ዘገባችን እንወሰዳችሁ። ወደ አብይ ርዕስ ዘገባችን ስናልፍ በአብያተ ክርስቲያናት ላይ ጥቃት በመፈጸም የተጠረጠሩ 79 ግለሰቦችን በቁጥጥር ስር መዋሉን በደቡብ ክልል የስልጤ ዞን አስተዳደር አስታውቋል። የዞኑ ሕዝብና መንግስት የተቃጠሉና የወደሙ የእምነት ተቋማትን መልሶ ለመገንባት ሀብት ማሰባሰብ መጀመራቸውንም የዞኑ የመንግስት ኮሚኒኬሽን ጉዳዮች መምሪያ ኃላፊ አቶ ከድር አብደላ ለአሜሪካ ድምጽ ተናግረዋል። ዮናታን ዘብዲዮስ ነው ከሐዋሳ ዘገባውን ያደረሰን፣ እንደሚከተለው ይቀርባል።
የስልጤ ዞን መስተዳድር የኮሚኒኬሽን መምሪያ ኃላፊ አቶ ከድር አብደላ ገለጻቸውን የጀመሩት በዞኑ ዋና ከተማ ወራብና በሳንኩራ ወረዳ ሚያዝያ 20 2014 ዓ.ም ሃይማኖትን ሽፋን በማድረግ የተፈጠረውን የጸጥታ ችግር በማስታወስ ነበር። በወንጀሉ የተጠረጠሩ ግለሰቦች መያዛቸውና ሌሎች የተፈለጉ መሆናቸውም ተናግሯል።
ይህ አሁን የመለየት ስራ ነው የተሰራ ያለው። አሁን ባለፈው የሳንኩራ ላይ ወደ 60 አካባቢ ሰዎች ተለይተን ሳፍረው የነበረበት ነው። ወራቤ ላይም ተመሳሳይ ወደ 19 አካባቢ ሰዎች ነበሩና፣ ግን ደግሞ የታስሮ አይደለም እንትን የሚለው ኖርማሊ የመለየት ፈጥኖ የችግሮችን ዋና አንኳር ከስታሾቹ እነማናቸው ምን የጸጥታ መዋቅሩ በፍጥነት ያን የለየ የችግሩ ቁልፍ ተዋንያን የነበሩት ላይ እርምጃ ለመውሰድ ነው እንቅስቃሴ ያደረጋለ። አሁን የታሰሩት አሉ። የታሰሩት እንዳለ ሆነው የመለየት ስራ ላይ ግን የጸጥታ መዋቅሩ በፍጥነት የለየ ያለበት ሁኔታ ነው ያለው።
የተፈጠረውን ችግር ለመፍታት በቁጥሩ የተለዩ 7 ዋና ዋና ተግባራት በመከናወን ላይ ናቸው ብሏል አቶ ከድር።
እቅድ ታቅዶ ከእንደገና እስከታች ጭምር የማውረድ ስራ ነው። መጀመሪያ ችግሩን የተፈጠረበትን ሁኔታ በመገምገምና ማህበረሰቡ ጋር መድረስ የነበረው፣ በኋላ ግን በተደራጀ መንገድ ራሱን የቻለ 7 ግብ ያለው እቅድ አቅድን ተገባበት ነው። በዚህም አንዱ የኦረዲ የተፈጠረውን ነገር በየመዋቅሮቹ ከዞን ጀምሮ ተጠቅ ባለው መዋቅር የተለያዩ የማህበረሰብ ክፍሎች የማውገዝ የሚል መወገዝ አለበት የሚል የማውገዝ ስራ ላይ የመስራት የተጎዱ ንብረቶች ላይ ዶክመንት የማድረግ እነዚሁም መልሶ ሀብት የማሰባሰብ አካባቢውን ሰላም የማድረግ ችግር የፈጠሩ አካላት ለህግ ማቅረብ አግራቤት የሚያደርጉ ሚዲያዎች ላይም ለዚህ በዛ መንገድ እርምጃ መውሰድና ከነዚህ ጋር መግባባት በሚል ነው እቅዶች ታቅደው ተግባር የተገባበት።
የተቃጠሉና ጉዳት የደረሰባቸው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አብያተ ክርስቲያናትና የወንጌላውያን ጸሎት ቤቶችን መልሶ ለመገንባት ከዞኑ ህዝብና መንግስት በአይነትና በገንዘብ ሀብት መሰብሰብ መጀመሩም ተናግሯል። በዞኑ የተፈጠረውን ችግር በማስመልከት ከዞኑ ባለስልጣናት፣ ከሀገር ሽማግሌዎች፣ ከሃይማኖት አባቶች፣ ከወጣቶች፣ ከነጋዴዎች እንዲሁም ከተለያዩ የህብረተሰብ ክፍሎች ጋር ዝርዝር ውይይትና ምክክር ተደርጓልም ብሏል።
የተጎዱ ቤተክርስቲያናት የተጎዱ የግለሰብ ተቋማት እንጀምራሉ። እነዚህንም ጭምር ለመተካት ዝርዝር ነገር የማድረግ ስራዎች ይሰራሉ ተብሎ ያለው
የተፈጸሙ ኢኮይ ድርጊቶች የስልጣን ማህበረሰብና የእስልምና እምነት ተከታዮችን የማይገልጥ መሆናቸውን በተደረጉ ውይይቶች ተማምነው የጠፉ ንብረቶችን ለመተካት መስማማታቸውን ገልጧል። ለአብነትም በወራበ ከተማ የወደመ አንድ የመስርተ ክርስቶስ ቤተክርስቲያን መልሶ ግንባታ ተጀምሯል ብሏል። በኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት የዞኑ ተወካይና የወራበ መስርተ ክርስቶስ አጥቢያ ቤተክርስቲያን ጻፊ አቶ ተክለሰንበት ተክለስላሴ ጥቃት ከተፈጸመባቸው ውስጥ የመስርተ ክርስቶስ የወራበ አጥቢያ የቃለ ህይወትና የሐዋርያት ቤተክርስቲያናት እንደሚገኙበት ተናግረው ጉዳት የደረሰባቸውን መልሶ ለማቋቋም እንቅስቃሴ መጀመሩን አረጋግጧል።
443ኛው የኢድ አልፈጥር በዓል ሲከበር አረጋግጧል በሚዲያ ማለት ነው። የበለጠ እንደሚሰሩና ከጎናችን እንደሚሆኑ አረጋግጠውልናል። በዛም መሰረት እንግዲህ እንቅስቃሴዎች አሉ። አሁን የማምለኪያ ቦታ ለጊዜው ያ ዋናው እስከሚሰራ ድረስ ለመሰረተ ክርስቶስም ለቃለዮ ለሐዋርያትም ለሶስቱም ሰርጊዛይ ማለት ነው ሸራና ቋሚ አቆሞ ሸራ ወጥሮ ማለት ወደ ማምለኩ ገብተናል። በትናንትናው ዕለት ደግሞ ወንበርም አምጥተውልናል።
አካባቢው የሚታወቀው በተፈጸመ አይነት ድርጊት ሳይሆን በመተሳሰብና በአብሮነት ነው ስሉም ተናግሯል።
እኔ ለረጅም ጊዜ ኖሬያለሁ እዚህ ከ80ዎቹ ጀምሮ እዚህ ማመር ነኝና ከአማራ ክልል ተዛውሬ እንደመጣሁ እዚህ ነው የምኖረው። ከ82 ጀምሮ 32 ዓመት ኖሬያለሁ ብቻ እዚህ አካባቢ። ስለዚህ ህብረተሰቡ ሀዘንም በደስታም አብሮ የሚያዝን በተደሰተ አብሮ የሚደሰት አቃፊ የሆነ ልማት የጠማው ህዝብ ነው። ነገር ግን ይህንን ያደረጉ ሰላማችንን ለማደፍረስ እንደገናም ደግሞ አብሮነታችንን የነበረውን ትልቅ እሴት ከንቱ ለማድረግ ናቸው። ይሄ ደግሞ የበለጠ እንድንጠናከር ነው የሚያደርገን።
በሌላ በኩል በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የሀዲያና የስልጠ ዞኖች ሀገረ ስብከት ስራ አስኪያጅ መላከ ህይወት ቀሲስ ንጉሰ ባወቀ ሚያዝያ 20ና 21 2014 ዓ.ም በወራቤ ከተማና በሳንኩራ ወረዳ በአምስት አብያተ ክርስቲያናት ላይ ጉዳት መድረሱን መናገራቸውና አንድ የወራቤ ዩኒቨርሲቲ ተማሪ ደግሞ መገደሉን ዩኒቨርሲቲው ማሳወቁን የአሜሪካ ድምጽ መዘገቡ ታውሳል። የተደረገ ነው ስለተባለው ውይይትና መልሶ ማቋቋም ሂደት ዛሬ የተጠየቁት የሀገረ ስብከቱ ስራ አስኪያጅ የሚያውቁት ዝርዝር ጉዳይ እንደሌለ ነገር ግን ለመመካከር ነገ ቀጠሮ እንዳላቸው ገልጧል። በደቡብ ክልል የተለያዩ አካባቢዎች የሃይማኖት አባቶችና የሀገር ሽማግሌዎች የተሳተፉበት ሃይማኖትና ብሔርን ሽፋን በማድረግ የሚፈጸሙ ጥቃቶች የተመለከተ ምክክር ካለፈው ሳምንት ጀምሮ እየተደረገ ይገኛል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን የአማርኛ ቋንቋ ዝግጅታችንን ነው። የሰማችሁት የዕለቱን አብይ ርዕስ ዘገባችንን ነበር። የትንታኔው መጽሔት ይቀጥላል። ኦሮሚያ ክልል ነቀምቴ ከተማ ስታዲየም ውስጥ ዛሬ ሰልፍ ያካሄዱ ቁጥራቸው የበዛ ነዋሪዎች ኢመደበኛ በሆነ መንገድ ተደራጅተው የማህበረሰቡን ኑሮ እያወቁ ነው ያሏቸውን ታጣቂዎች አውግዘው ሰላማዊ ሰልፍ መውጣታቸውን ገለጹ። ሰላም ሰፍኖ አካባቢው ይረጋጋ ዘንድ ካለን ፍላጎት የተነሳ ነው ሰልፍ ይወጣ ነው ብለዋል። ናኮር መልካ ያንዳንዶቹን አስተያየት በስልክ ጠይቆ ተከታዩን ዘገባ አሰናድቷል።
በኦሮሚያ ክልል ነቀምቴ ከተማ ስታዲየም ውስጥ ዛሬ ሰልፍ ያካሄዱ ቁጥራቸው የበዛ ነዋሪዎች ኢመደበኛ በሆነ መንገድ ተደራጅተው የማህበረሰቡን ኑሮ እያወኩ ነው ያሏቸውን ታጣቂዎች ሲያሰሙት በነበረው መፈክር ኮንነዋል። የነቀምቴ ከተማ ነዋሪው ወጣት ገላና ታመነ በሰልፉ ላይ ተሳታፊ መሆኑን በስልክ ገልጾልናል።
ወለጋ ላይ ሶስት አይነት ጽንፈኞች ናቸው በአሁኑ ጊዜ ህዝቡን ያስቸግሩ ያሉ። አንደኛውን ከቅርብ ጊዜ ወዲህ ፋኖ የሚባል ከአማራ እዛ ፈንግጦ የወጣ በቤንን እንዲሁም ከኦሮሞ የወጡ ሁሉ ይህ ሶስቱ አካል ህዝቡን እያስቸገረ ነው ያለ። ህዝቡ መሮታል በጣም በወለጋ አካባቢ ላይ አሁን ህዝቡ እንዳለ ወደ ከተማ ወደ ነቀምት የምትባል ከተማ ነው ሸሽቶ ያለ ተፈንቅሎ ያለ የሚበላና እንጂ ነገር አጥቶ እዚህ ያለ። በዛኛው ሰልፍ ላይ ወጣትም ህዝቡ ሁሉም ለመንግስት ነው አደራ ሰጥቶ የተመለሰ ማለት ነው።
የነቀምቴ ከተማ ብልጽግና ፓርቲ ጽህፈት ቤት ኃላፊ አቶ ደሳለኝ በኮንጃ ሰልፈኞቹ አነሷቸው ያሏቸውን ጉዳዮች አብራርተዋል።
መቃወመት ኦሮሞቲን እስቲ ጃራማኒ መቃወመት አማራቲን
በኦሮሞ ህዝብ ስም ተደራጅቶ ኦነግ ሸኔ የሚባሉ በአማራ ስም ተደራጅቶ ፋኖ የሚባሉና በቤኒሻንጉል ጉሙዝ ህዝብ ስም የሚንቀሳቀሱ በነን የሚባሉ ጽንፈኞች ህዝባችንን እያፈናቀሉ ነው። እየተፈናቀለ እየተገደለ እየተዘረፈ ያለው ህዝብ እስከመቼ ነው ይህ ሁሉ ግፍ የሚደርስብኝ በማለት የነቀምት ከተማና የምስራቅ ወለጋ ዞን ህዝብ አንድ ላይ በመሆን በወለጋ ስታዲየም ተገኝቶ በዛሬው ዕለት ድምጹን አሰምቷል።
ሰልፈኞቹ በመፈክራቸው ካወገዟቸው መካከል ሸኔ፣ ፋኖና ቤኒሻንጉል ህዝቦች ነጻነት ንቅናቄ ቤነን ይገኙበታል። ከቤነን ታጣቂዎች በኩል ምላሽ ለማግኘት ሙከራ አድርገን አልተሳካም። ፋኖ በሚል ሰልፈኞቹ የተከሷቸው ደግሞ ይህ ነው የሚባል አደረጃጀት የሌለውና በአማራ ክልል የሚደረግ የወጣቶች እንቅስቃሴ በመሆኑ ምላሽ ማካተት አልቻልንም። በሌላ በኩል መንግስት ሸኔ ያለ የሚጠራውና ራሳቸውን የኦሮሞ ነጻነት ሰራዊት በሚል የሚጠሩት በዩናይትድ ስቴትስ የሚገኘው ቃል አቀባይ አቶ ወዳ ተርቢ የአፋን ኦሮሞ ዝግጅት ባልደረባ ነሞዳንዲ በጉዳዩ ላይ ጠይቋቸው በሰጡት ምላሽ የሰልፈኞቹ ሐሳብ የራሳቸው ሳይሆን የመንግስት ነው ብለዋል። መንግስት ስማችንን ያጠፋል ያሉት ቃል አቀባዩ በነቀምቴ ከተማ ተደረገ የተባለው ሰልፍም በህዝቡ ፍላጎት ሳይሆን በመንግስት አስገዳጅነት መሆኑ እሙን ነው ብለዋል። አቶ ኦዳ አክለውም ህዝቡን አስገድዶ መንግስትን እንዲደግፍ ሰልፍ ማውጣት በሆዴድ ጊዜም የተለመደ ተግባር ነበር ካሉ በኋላ መንግስት መብት ለመጠየቅ የሚወጡ ሰዎችን ያስራል፣ ይገድላል ሲሉ ተናግረዋል። የነቀምቴ ከተማ ነዋሪዋ ወይዘሮ ሊዲያ ኢዶሳም በአካባቢያቸው ለተፈጠረው የሰላም መደፍረስ ታጣቂዎቹን ተጠያቂ ያደርጋሉ። ስታዲየም የተገኙትም የህዝቡን ሰላም የሚያውኩ አካላትን ለመቃወም መሆኑን ገልጸዋል። ሰላምን ለማስፈን የድርሻቸውን እንደሚወጡም ተናግረዋል።
እኛ ሰላምን ነው የምንፈልገው። ወለጋ፣ የወለጋ ወጣት፣ የወለጋ ማህበረሰብ ሰላምን ይፈልጋል የሚል ህዝብ ዛሬ ወጥቶ በአንድ ድምፅ ሲያሳይ ነበረ። እንደ አንድ የነቀምት ነዋሪ ድምፃችን አሰምተን ድምፅ ብቻ ሳይሆን ድርጊቶችን ከዚህ በኋላ ፊት ለፊት እንቆማለን።
የነቀምቴ ብልጽግና ፓርቲ ጽህፈት ቤት ኃላፊ አቶ ደሳለኝ አባገዳዎች፣ የሀገር ሽማግሌዎች፣ ሴቶች፣ ወጣቶች፣ በአጠቃላይ ከሁሉም ማህበረሰብ የተውጣጡ አካላት ያለምንም አስገዳጅነት በሰልፉ ላይ ተሳትፈው የጽንፈኞችን ድርጊት አውግዘዋል ብለዋል። ከኦሮሚያ ክልልና ፌዴራል የተወከሉ አመራሮችም ተገኝተው ለተሳታፊዎች መልእክት ማስተላለፋቸውን ገልጸዋል። በሰልፉ ከተወገዙት መካከል መንግስት ሸኔ የሚለው ራሱን የኦሮሞ ነጻነት ሰራዊት ብሎ የሚጠራው ሸማቂ ቡድን ለመንግስት ውንጀላ በተደጋጋሚ የመንግስት ኃይሎችን መልሶ ተጠያቂ ሲያደርግ መቆየቱን አስመልክቶ ምላሽ ሰጥተዋል።
ህዝባችንን የሚያፈናቅሉ የሚያሰቃዩ አካላት የመንግስት ኃይሎች ናቸው፣ ንብረቱንም የሚያወድሙት የሚሉ የተለያዩ መሰረተ ቢስ የሆኑ ወሬዎች በማህበራዊ ትስስር ገጾች ይታያሉ። ነገር ግን በዛሬው ሰላማዊ ሰልፍ እንኳ ቢሆን ህዝቡ የሚለው የመንግስት የጸጥታ ኃይሎች ከጎናችን መሆን አለባቸው እያለ ነው። ምክንያቱም የጸጥታ ኃይሉ የተገነባው ከህዝቡ ወጥቶ ስለሆነ።
በምዕራብ ኦሮሚያ በተለይም በወለጋ ዞኖች በርካቶች የተገደሉ ሲሆን በመቶ ሺዎች የሚቆጠሩ ደግሞ ከቤት ንብረታቸው መፈናቀላቸውን ከዚህ ቀደም ስንዘግብ መቆየታችን ይታወሳል። ለአሜሪካ ድምፅ ናኮር መልካ ከአምቦ።
በተከታዩ ዘገባችን ከአምቦ ወደ ላሊበላ ነው የምንወስዳችሁ። በኢትዮጵያ የዩናይትድ ስቴትስ ኤምባሲ ጉዳይ ፈጻሚ አምባሳደር ትሬሲ ጃኮብሰን እና የሌሎች ሀገራት ኤምባሲ ተወካዮች ወደ ሰሜን ኢትዮጵያ በመጓዝ የላሊበላ ውቅር አብያተ ክርስቲያናትን ጎብኝተዋል። አምባሳደር ጃኮብሰን በዚህ ጉብኝት ወቅት ከአካባቢው ነዋሪዎችና መሪዎች ጋርም ተገናኝተው በኮቪድ-19ና በሰሜኑ የኢትዮጵያ ጦርነት ምክንያት በተቀዛቀዘው የአካባቢው ቱሪዝም ጉዳይ ላይ ውይይት አካሂደዋል። የኢትዮጵያ ቱሪዝም ሚኒስቴር ዴታ አቶ ስለሺ ግርማ ለአምባሳደር ትሬሲ እና ሌሎች እንግዶች ባደረጉት ገለጻም በሰሜን ኢትዮጵያ ጥለውት ያሉት የተባለውን የጉዞ እቀባ ያነሱ ዘንድም ጠይቀዋል። ገልሞ ዳዊት ከሰሜን ወሎ ላሊበላ ያደረሰን ዘገባ አለ፣ እንደሚከተለው ይቀርባል።
ወጣት ታደሰ ጤናው የላሊበላ ከተማ ነዋሪ ነው። በአስጎብኝነት ስራ የሚተዳደረው ታደሰ ኮቪድ እንዲሁም የሰሜን ኢትዮጵያ ቀውስ በነዋሪው ላይ ስላስከተለው ተጽዕኖ እንደሚከተለው ያብራራል።
በፊት ሀይ ሲዝን የሚባል አለ። በሀይ ሲዝን እስከ 300 400 እስከ 500 ድረስ የሚደርስበት አጋጣሚ ነበር። እነዚህ ግን ውስን ቀኖች ናቸው። አሁን ግን ኮቪድ ከተፈጠረ በኋላ ኢቭን ላይን አንድ እንግዳ ማናይበት ደረጃ ላይ ደርሰን እነዚህን ሁለት አመታት አሳልፈናል ማለት ነው። ከዛ በመሃል ላይ ቱሪዝሙ ሪከቨር ማድረግ ሲጀምር ጦርነቱ መጣ። ጦርነቱም እንደዚህ ሙሉ በሙሉ ሴክተሩን ጎድቶታል ማለት ነው። ኮቪዱ ኢኮኖሚያችን አቃውሶታል። ጦርነቱ ደግሞ ከኢኮኖሚም አልፎ የስነልቦና ጫና አሳድሮብናል በህብረተሰቡ ላይ ማለት ነው።
ታደሰ አሁንም አንጻራዊ ሰላም አለ በሚባልበት ወቅት እንኳን የቱሪስት ፍሰቱ አስተማማኝ አይደለም ሲል ያለውን ስጋት ያስቀምጣል። ባለፈው ቅዳሜና እሁድ በኢትዮጵያ የዩናይትድ ስቴትስ ኤምባሲ ጉዳይ ፈጻሚ አምባሳደር ትሬሲ አንጃክብሰን እንዲሁም የሌሎች የአውሮፓና አውስትራሊያ ተወካዮች ላሊበላን በቦታው ተገኝተው ጎብኝተዋል። በኢትዮጵያ ቱሪዝም ሚኒስቴር ሚኒስትር ዴኤታ አቶ ስለሺ ግርማ በጉብኝት ስነ ስርዓቱ ላይ ነበሩ። የሰሜኑ ኢትዮጵያን ጦርነት ተከትሎ በበርካታ የቱሪስት መዳረሻ ቦታዎችና ቅርሶች ላይ ጉዳት ደርሰዋል ብለዋል።
ትራንስፖርት ችግር የነበረበት ኤርፖርቱ አገልግሎት ጀምሮ አውሮፕላን ወደ ላሊበላ መምጣት ጀምሯል ከገና ጀምሮ። በሁለተኛ ደረጃ ቅርሱና መስህቡ በወታደር ተይዞ የነበረ ነው። አሁን በሰላማዊ ሁኔታ ነው የሚገኘው። ሁላችንም በሰላም የተንቀሳቀስን ያለ ነው። ሃይማኖታዊና መንፈሳዊ አገልግል ግልጋሎቱም በእርግጥ አልተቋረጠም ነበር በፊትም በተወሰነ መንገድ፣ ግን አሁን ህዝቡ በሚፈልገው ደረጃ ኢትዮጵያ ዓለም ህዝብ በሚፈልገው ደረጃ ላሊበላ ኢትዮጵያ ብቻ አይደለም የዓለም ቅርስ ነው። ስለዚህ ሁሉም ሰው ላሊበላ መጥቶ ማየት የሚችልበት ቅርሱም ነጻ ይወጣበት እድል አለ። በሶስተኛ ደረጃ አገልግሎት ሰጪ ተቋማቱ የተወሰኑ የተጎዱ አሉ፣ እስካሁን ድረስ ድጋፍ የሚፈልጉ አሉ። ነገር ግን ስቲል አገልግሎት በተወሰነ መንገድ ቢሆን አገልግሎት ሆቴላቸውን፣ ንግድ ተቋማቸውን ከፍተው እየሰጡ ያሉ አሉ። በተመሳሳይ በጣም ጥሩ እድል ነው ብዬ የማስበው ደግሞ በዚህ ደረጃ ያለውን መነቃቃትና ዝግጁነት ወይም ሬዲነስ የሚመሰክር ኤምባሲዎች፣ አምባሳደሮችና ሌሎች ዓለም አቀፍ ተቋማት ተወካዮች መምጣታቸው ትልቅ እድል ይፈጥራል። ምክንያቱም አንዱ ቱሪስቶች ወደ ላሊበላ የማይመጡበት ወይ ወደ ኢትዮጵያ የማይመጡበት ትልቁ ምክንያት የኤምባሲዎች ወይም የአምባሳደሮች የጉዞ ምክር ወይም ትራቭል አድቫይስ ወይም የጉዞ ማስጠንቀቂያ ትራቭል ባን የምንላቸው እጅግ በጣም ከፍተኛ ተጽዕኖ ሲፈጥሩ ቆይተዋል። ሶ ኤምባሲዎች ተወካዮቻቸው አምባሳደሮች በእኒህ ቦታዎች ላይ መጥተው በአካል አይተው የሆቴሎቹን ዝግጅነት፣ የፍላይቱን ሴፍቲ፣ የማህበረሰቡን የእንግዳ ተቀባይነት አይተው ጄኒዊንሊ ምስክርነት ይሰጣሉ ብዬ አምናለሁ።
አቶ ስለሺ ቱሪዝም ሚኒስቴርና በአጠቃላይ መንግስት የተለያዩ ስልጠናዎችንና ድጋፎችን ለተጎጂ ተቋማት እየሰጠ እንደሆነም አብራርተዋል። ዩናይትድ ስቴትስና ሌሎች ሀገራትም በኢትዮጵያ ላይ ጥሎት ያሉትን የጉዞ እቀባን እንዲያነሱም ጠይቀዋል። መምህር አባጽጌ መዝገበው
ከ1000 በላይ ካህናት፣ ከ100 በላይ የጥበቃ ሰራተኞች፣ እንዲሁም አረጋውያን ማዕከልና ህጻናት፣ የአብነት ተማሪዎች ከ2000 በላይ በአጠቃላይ በገዳሙ ይተዳደራሉ። እስከ ቤተሰቦቻቸው ወደ 10000 ይሆናሉ። የከተማዋም እንደዚሁ በርካታ ሆቴሎች አሉ። አሁን አገልግሎት እየሰጡ አይደለም። የሆቴል ሰራተኞቹ ስራ ፈተው ነው ያሉት። ጋይዶች ዛሬ እንግዲህ እነዚህን ሁሉ ችግሮች ለመፍታት ግንባር ቀደም ሚና ይጫወታል ብለን እናስባለን። የዛሬው ጉዞ ስለተደረገው ነገር ሁሉ እጅግ በጣም እናመሰግናለን።
ነገር ግን አሁንም በላሊበላ የመሰረተ ልማቶች ሙሉ በሙሉ ወደ ቦታቸው አለመመለስ ለቱሪዝም ፍሰቱ መሳለጥ አስቸጋሪ መሆኑም ሌላ ችግር ነው ይላሉ ወይዘሮ ቅድስት አራያ የአካባቢው የህዝብ ተወካይ።
በግጭቱ የመጀመሪያው ጉዳት የደረሰበት መብራቱ ነው። ምክንያቱም መብራቱ ሰብስቴሽናችን የኛ ዋናው ማከፋፈያ አላማጣ ነው። ስለዚህ አላማጣ በጠላት ቁጥጥር ስር ነው። ሂዶ ማስተካከል ምንም አይቻልም። ትልቁ በጣም የሚያስፈልገው መብራት ስለሆነ እዚህ ጋር ያለውን ነገር ተባብረን ስራ መስራት መቻል አለብን። መንግስት እንደ መንግስት ከገና ጀምሮ ጄኔሬተር አስቀምጧል፣ ያው ችግሩን ለመቅረፍ። ነገር ግን ያን ጄኔሬተር ሊያንቀሳቅስ የሚችል የነዳጅ አቅርቦት ባለመኖሩ ምክንያት በወር 4 ሚሊዮን ብር ማግኘት አልተቻለም። ምክንያቱም የወደመ ከተማ አስተዳደር ነው። ያንን ሚሊዮን ብር ሊያንቀሳቅስ የሚችል በጀት እጥረት ባለመኖሩ ምክንያት ትልልቅ ጄኔሬተሮች 2 ተመተው ተቀምጠዋል ማለት ነው።
ውቅር አብያተ ክርስቲያናቱን ተዘዋውረው የጎበኙት አምባሳደር ትሬሲም ለተደረገላቸው አቀባበል ምስጋና አቅርበው በላሊበላ ያሉ ቅርሶችንም አድንቀዋል።
But as we understand, Lalibela is a town, is an area that is 100% dependent on tourism.
እንደሚታወቀው ላሊበላ ከተማ 100% በቱሪዝም ላይ የተመረኮዘ ከተማ ነው። ይህንን ታሪካዊ ቅርስ ጎብኚዎች መጥተው ካልጎበኙት በስተቀር ቅርሶቹን ማቆየት ሊቸግራቸው ይችላል። ሌላ ደግሞ መታወቅ ያለበት በላሊበላ ያለው እንግዳ ተቀባይነት የራሱ የሆነ ልዩ መንፈስ አለው። እናም ስለዚህ ጉዞ የሰሙ ሁሉ ይህን ቦታ መጥተው ያያሉ ብዬ ተስፋ አድርጋለሁ። ምክንያቱም ለኔ በጣም ልዩ ነበርና።
ከአምባሳደር ትሬሲ ጋር በተባበሩት መንግስታት የኢትዮጵያ ቢሮ አስተባባሪ ካትሪን ሶዚ፣ በኢትዮጵያ የዩኔስኮ ተወካይ ዶክተር ዮሚኮ ዮኮዜክ፣ እንዲሁም የአውስትራሊያ፣ የኒውዚላንድና የፈረንሳይ ኤምባሲ ተወካዮችም በላሊበላው ጉብኝት ላይ ተገኝተዋል። የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት በኢትዮጵያ የተለያዩ አካባቢዎች በመከሰት ላይ ናቸው ባላቸው የጸጥታ ችግሮች ምክንያት ኢትዮጵያን ደረጃ 3 ወይም ሌቭል 3 ብሎ በሰየመው የቅድመ ጉዞ ማስጠንቀቂያ ዝርዝር ውስጥ አካተው ይገኛል። ለአሜሪካ ድምጽ ገልሞ ዳዊት ከአማራ ክልል ሰሜን ወሎ ዞን ላሊበላ።
ወደ ስፍራው ተጉዞ ዘገባን ያጠናቀረልን ገልሞ ዳዊትን አመስግነን ሌላ ወደ አማራ ክልል ለዘገባ ወደ አቀናና ሌላ ዘገባ ወደ አሰናዳልን ተከታይ መሰናዶ ነው የምናልፈው። የትግራይ ኃይሎች በህዳር ወር ላይ በአማራ ክልል የሚገኙ ሆስፒታሎች ላይ ጥቃት በማድረስና የውሃ ማስተላለፊያዎችን ሆን ብለው በማበላሸት የጦር ወንጀል የሚባል ድርጊት መፈጸማቸውን በሰሜናዊ የአማራ ክልል የሚገኙ ባለስልጣናት አስታወቁ። የአሜሪካ ድምጽ ዘጋቢ ወደ አማራ ክልል ተጉዞ ያጠናቀረው ዘገባ ነው። ዘጋቢያችን ሄነሪ ዊልኪንስ ከሀይቅ ከተማ ያደረሰን ዘገባ ነው። ስምንሽ ቆየ ታቀርበዋለች።
በሀይቅ ከተማ የሚገኘው ሆስፒታል የድንገተኛ መቀበያ ክፍል በከፍተኛ ሁኔታ ጉዳት ደርሶበታል። ጣሪያው ሙሉ ለሙሉ ፈራርሷል። መስኮቶቹ ተሰባብረዋል። የሆስፒታሉ ሰራተኞች እንደሚሉት ህወሓት ህዳር 15 2014 ዓ.ም ከተማዋ ላይ ጥቃት ባደረሰበት ወቅት ሆስፒታሉ ሆን ተብሎ ኢላማ ተደርጎ ነበር። ሱልጣን መሐመድ በሃይቅ ሆስፒታል የራዲዮሎጂ ባለሙያ ሲሆን ተዋጊዎቹ የጤና ማዕከሉን ለማጥቃት ከፍተኛ የጦር መሳሪያ መጠቀማቸውን ይናገራል።
And the TPL group, I think the Saturday, targeting from far area.
ቀኑ ቅዳሜ ይመስለኛል። የህዋት ቡድን ከሩቁኑ በዋናነት ድንገተኛ ክፍሉን፣ ይህንን ክፍልና የቀዶ ጥገና ክፍሉን ኢላማ አድርገው ተኮሱ። ይመስለኛል እንደ ሞርታር ያለ ከባድ የጦር መሳሪያን የተጠቀሙት።
ሱልጣን እንደሚለው የህወሓት ተዋጊዎች ተመልሰው ወደ ሆስፒታሉ በመምጣት መድኃኒቶችን፣ የኤክስሬ ማሽኖችንና የአልትራ ሳውንድ መመርመሪያዎችን ጨምሮ ሌሎች የህክምና መሳሪያዎችን ዘርፈው ወስደዋል። ሱልጣን አክሎ የህወሓት ኃይሎች ጥለዋቸው የሄዱት ጥቂት መሳሪያዎች ቢኖሩም የተወሰነ ክፍላቸውን በመውሰዳቸው አሁን ጥቅም መስጠት እንደማይችሉ ያስረዳል። የህወሓት ተዋጊዎች ይህን የውሃ ማስተላለፊያ ጣቢያም ሆን ብለው በማበላሸት ህብረተሰቡ ውሃ እንዳያገኝ ማድረጋቸውንም የሐይቅ ነዋሪዎች ይናገራሉ። አሁን በመላ ከተማዋ የሚኖሩ ሰዎች የፕላስቲክ ጀሪካኖችን በመያዝ ውሃ ፍለጋ ሲዘዋወሩ ይታያሉ። ወደ ሰሜን ገፋ ባለው ወልዲያ ከተማ የሚገኘው ሆስፒታልም እንዲሁ በህወሓት ተዋጊዎች ከፍተኛ ዝርፊያ እንደተፈጸመበትና ሰራተኞቹም ከፍተኛ ማስፈራሪያ እንደደረሰባቸው ዶክተር አያሌው አባተ ይገልጻሉ።
የወራሪው ኃይል ያው በተለያየ ጊዜ እየመጣ መከላከያ ታከማላችሁ እንገላችኋለን እያለ ብዙ ጊዜ የሚያስፈራራበት ጊዜ ነበረ። እየተመላለሱ የተኙ ታካሚዎችን እንደናንተ መንግስት መግደል ነበር፣ እናንተ መድኃኒት አላችሁ እኛ መድኃኒት የለንም እያሉ ማለት የተለያየ ዛቻ የነበረበት ሁኔታ ነበርና
የህወሓት ወታደሮች ወደ ሆስፒታሉ መጥተው የህክምና ባለሙያዎችን ማስፈራራት ጀመሩ። ለመከላከያ ሰራዊት ምንም አይነት የህክምና አገልግሎት ስትሰጡ ብናገኛችሁ እንገድላችኋለን ይሉ ነበረ። የጤና ተቋማት ለሁሉም ማህበረሰብ አገልግሎት የሚሰጡ እንደመሆናቸው መጠን ኢላማ ሊደረጉ አይገባም ነበር።
የጄኔቫ ኮንቬንሽን በመባል የሚታወቀው በጦርነት ወቅት ሊከበሩ የሚገቡ ድንጋጌዎችን የያዘ ዓለም አቀፍ ስምምነት ለጦርነት ዓላማ ጥቅም ላይ ያልዋሉ የውሃ ማስተላለፊያዎችንና ሆስፒታሎችን ሆን ብሎ ማጥቃት የጦር ወንጀል መሆኑን ይደነግጋል። ፌደራል መንግስቱ የህግ ማስከበር ዘመቻ ያለውን እርምጃ በትግራይ ሲያካሂድም ተመሳሳይ ጥቃቶች በጤና ተቋማት ላይ ተፈጽመዋል። የተባበሩት መንግስታት ድርጅት ባለፈው ዓመት ሰኔ ወር ላይ ባወጣው ሪፖርት በትግራይ ከሚገኙ 224 የጤና ተቋማት ጥቅም የሚሰጡት 40 ብቻ መሆናቸውን አስታውቆ ነበር። በአምነስቲ ኢንተርናሽናል ጥናት አጥኚ የሆኑት ፍስሐ ተክሌ ይህን በትግራይ የጤና ተቋማት ላይ የተፈጸመውን ጥቃት በተመለከተ ሲያስረዱ ይህን ብለዋል።
ግጭቱ ከተጀመረ አንስቶ ጉዳት በደረሰባቸው አካባቢዎች የሚገኙ የጤና ተቋማት ላይ የተፈጸሙ ጥቃቶችን ስንመዘግብ ቆይተናል። በአንዳንድ ቦታዎች ላይ በተደረጉ ጥቃቶችና የቦምብ ድብደባዎች ሆስፒታሎች ያለ ልዩነት ኢላማ ሆነዋል። ለምሳሌ በሽሬና በሌሎች የትግራይ አካባቢዎች የደረሰው ሁኔታ ነው።
የህወሓት ቃል አቀባይ የሆኑት አቶ ዮሐንስ አብርሃም በአማራ ክልል ተፈጸሙ የተባሉ ወንጀላዎችን አይቀበሏቸውም።
Concerning the allegation that Tigrayan forces deliberately destroyed
የትግራይ ኃይሎች በአማራ ክልል ሐይቅ ውስጥ ሆስፒታል አውድመዋል የሚለውን ወንጀላ በተመለከተ እንደነዚህ አይነት ወንጀላዎች ለኛ አዲስ አይደሉም። ኢትዮጵያ መንግስትና የኤርትራ መንግስት የተካኑት አንድ ነገር ራሳቸው ወንጀል ፈጽመው ሌሎችን እንደ ጥፋተኛ ማስመሰላቸው ነው።
የአማራ ክልል ጤና ቢሮ እንዳስታወቀው በክልሉ የሚገኙ ከ500 በላይ የጤና ማዕከላት በግጭቱ ጉዳት ደርሶባቸዋል ወይም ሙሉ ለሙሉ ወድመዋል። ይህን ቁጥር በገለልተኛ አካል ለማረጋገጥ ግን አልተቻለም። አሁን ዋሽንግተን በዚህ ሳምንት ተከታዩን ሰዓት ይወስዳል። እንደ አውሮፓውያን የዘመን አቆጣጠር በ1973 ዓ ም የጸደቀው እና ሮ ቪ ዌድ በሚል መጠሪያ የሚታወቀውን ጽንስ ማቋረጥ በሀገር አቀፍ ደረጃ ሕጋዊ ያደረገ ታሪካዊ ውሳኔ ለማጽናት በወጣ ረቂቅ ላይ ዲሞክራት የዩናይትድ ስቴትስ ምክር ቤት አባላት በያዝነው ሳምንት ድምጽ ለመስጠት ግፊት እያደረጉ ይገኛሉ። በሪፐብሊካን የምክር ቤት አባላት የመታገድ እድል እንደሚገጥመው የሚጠበቀውን ረቂቅ ህግ አስመልክቶ የአሜሪካ ድምጹ አራሽ አራብ ሳዲ ያጠናቀረውን የዚህን ዘገባ ዝርዝር አሉላ ከበደ እንደሚከተለው ያቀርበዋል።
በዩናይትድ ስቴትስ የሴቶችን ጽንስ የማቋረጥ መሰረታዊ መብት ያረጋገጠው የፌዴራል ህግ ወደ ማብቃቱ የተቃረበ ይመስላል። ይህም አነጋጋሪ ሁኔታ የጠቅላይ ፍርድ ቤቱን አስተያየት ያዘለው ረቂቅ ሾልኮ መውጣትን ተከትሎ ባለፈው ሳምንት ነው የጀመረው። እስካሁን ባለውም ሮቪ ዌድ ወይም የሮና ዌድ ጉዳይ በመባል የሚታወቀው ይህ በመላው ዩናይትድ ስቴትስ ጽንስ ማስወረድን ህጋዊ ያደረገ ታሪካዊ ውሳኔ መቀልበስ የሚያስችል ድምፅ የጠቅላይ ፍርድ ቤቱን አብላጭ የያዙ ወግ አጥባቂ ዳኞች ይሁንታ አግኝቷል። ከሪፐብሊካን ወገን የሆኑት የአርካንሳው አገረ ገዢ አሳ ሁቺንሰን ለኤቢሲ ቴሌቪዥን ጣቢያ ዚስ ዊክ ለተሰኘ ፕሮግራም ሲናገሩ
Each state has differing views on where we should have on abortion.
ያንዳንዱ ግዛት ጽንስ የማስወረድ ክልከላን አስመልክቶ የተለያየ አቋም ነው ያለው። በአርካንሳስ ያልተወለደን ህፃን ህይወት መንከባከብ ነው ፖሊሲያችን። እናም ስለዚህ አሁን ሮቪ ዌድ ከተቀለበሰ ያልተወለደውን ህፃን ህይወት ለማስጠበቅ የሚያስችል ቀስቃሽ ህግ ሊኖረን ይገባል ማለት ነው።
እንደ አውሮፓውያን የዘመን አቆጣጠር በ1973 ዓ.ም በሮቪ ዌድ ጉዳይ ላይ የተላለፈውን ውሳኔ ተከትሎ ለአምስት አስርት ዓመታት የዘለቀ ርዕዮተ ዓለማዊ ጎራ የለየ ትንቅንቅ ተካሂዷል። ከዚያም የፕላንድ ፓረንትሁድና የኬዚ ጉዳይ በሚል በተመሳሳይ የተካሄደው የህግ ሂደት የጠቅላይ ፍርድ ቤቱን እጩ ዳኞች ለማጽደቅ ምክር ቤቱ በተለያዩ ጊዜያት በሚያካሄዳቸው የምስክር መስሚያ ሂደቶች ወቅት ልዩ ትኩረት የሚሰጠው ርዕሰ ጉዳይ መሆኑና እጩዎቹም በጊዜው እነኛን የቀደሙ ውሳኔዎች አስመልክቶ ሲጠየቁ በሚሰጧቸው አስተያየቶች ውሳኔዎቹ በጉዳዩ ላይ መደምደሚያ ያስቀመጡ ናቸው ብለው ነበር የሚመልሱት። ከዛሬዎቹ የጠቅላይ ፍርድ ቤት ዳኞች ኤሚ ኮኒ ባሬት፣ ብሬት ካቨና፣ ኒል ጎርሲች እና ሳሙኤል አሊቶ እጩ ሆነው በቀረቡባቸው ጊዜያት ከተናገሩት
ኬሲ በመባል የሚታወቀውን የህግ ጉዳይ ውድቅ የማደርግበት ምንም አይነት አጀንዳ ወይም እቅድ የለኝም። ህግን የማስከበርና በህግ ጉዳዮች ላይ እንዳመጣጣቸው የመወሰን እንጂ።
One of the important things to keep in mind about Roe v. Wade.
Roe v. Wade-ን ወይንም የሮና ዌድን ጉዳይ አስመልክቶ ማስታወስ ከሚገባ በጣም አስፈላጊ ነገሮች አንዱ ባለፉት 45 ዓመታት ውስጥ በተደጋጋሚ ቀርቦ መጽደቁ ነው።
Roe versus Wade, decided in 1973.
በ1973 የተወሰነው የሮቪ ዌድ ወይንም የሮና ዌድ ጉዳይ በዩናይትድ ስቴትስ ጠቅላይ ፍርድ ቤት በቀደመ የሕግ ወሳኝነቱ ከመሳሌ የሚቆጠር ነው።
Courts should respect the judgments and the wisdom.
ፍርድ ቤቶች ቀደም ባሉት የዳኝነት ውሳኔዎች ውስጥ የተካተቱ ፍርዶችን ከዚህ ብልሃት የተሞላ ውሳኔ ለመድረስ የተካሄደበትን መንገድ ወይም ሂደት ማክበር አለባቸው።
በዳኛ ሳሙኤል አሊቶ የተጻፈውንና ሾልኩ የወጣውን ይህን ረቂቅ ተከትሎም ሰራተኞች የሚፈጠረውን ግርግር የሚገድብ አጥር በፍጥነት በጠቅላይ ፍርድ ቤቱ ቅጥር ግቢ ዙሪያ ቆሙ። የጽንስ ማቋረጥ መብተሟጋቾች ጠቅላይ ፍርድ ቤቱ ያን የቀደመ ሕግ የሚቀለብስ ውሳኔ ያሳለፈ እንደሆን ዩናይትድ ስቴትስ እንደ ሀገር አንዳች ግዙፍ እርምጃ ወደ ኋላ እንድትራመድ የሚያደርግ ነው ሲሉ አስጠንቅቀዋል። በምክር ቤቱ ከዲሞክራት ፓርቲ ወገን የሆኑት ሴናተር ኤሚ ክሎባቸር ለኤቢሲ ቴሌቪዥን በሰጡት አስተያየት ይህ ውሳኔ በምርጫ ወቅት የደጋፊዎቻቸውን ድምፅ ለማሰባሰብ የታለመ ነው ሲሉ ተችተዋል።
A new generation of women are looking at this and saying, wait a minute.
የአዲሱ ትውልድ ሴቶች እየሆነ ያለውን እየተመለከቱና አንድ ጊዜ ቆዩኝማ ነገሮች እንዲሻሻሉና ወደፊት የሚያራምዱ እንዲሆኑ ከመጠበቅበት ከእኔ ይልቅ እናቴና አያቴ የነበሩበት ጊዜ የሰዎች መብት የተሻለ የሚከበርበት ሊሆን ነው ማለት ነው። 15 ግዛቶች በህክምና የሚደረግ የጽንስ ማስወረድ መብትን ለመከልከል የተዘጋጁበት ሁኔታ እንደ ነገሩ የሚጣጣፍ ወይም የሚጠጋገድ አይነት ሂደትስ ማየት አለብኝ ሲሉ መጠየቅ ሊገደዱ ነው። ይህ ነው ሰዎች በኢንተርኔት አማካኝነት በሚያደርጓቸው ምልልሶች እየታያለው ምን አይነት ዓለም ውስጥ ነው እየኖርኩ ያለሁት የሚያስብሉ።
ዩናይትድ ስቴትስ ውስጥ ከሚካሄዱት ጽንስን የማስወረድ ሂደቶች ከግማሽ በላይ የሚሆኑት ከቀዶ ህክምና ይልቅ በመድኃኒት ህክምና ዘዴዎች የሚፈጸሙ ናቸው። በሪፐብሊካኖች የሚመሩ ግዛቶች የሚበዙት እነኛ መድኃኒቶች ስራ ላይ እንዳይውሉ የሚያደርጉ ውሳኔዎችን እያሳለፉ ነው። መድኃኒቶቹ ከጽንስ ማስወረድ በተጨማሪ በእርግዝና ወቅት ድንገት የሚገጥም የማህፀን ደም መፍሰስን ተከትሎ የሚመጣ የጽንስ መጨንገፍን ለመከላከልም የሚውሉ ናቸው። አንዳንድ ግዛቶች ወሰዷቸው እርምጃዎች ደግሞ ባስገድዶ መድፈር ወንጀል ወቅት አለያም የደም ትስስር ባላቸው ሰዎች ወይም ዘመዳሞች መካከል የሚፈጸም ግንኙነት የሚፈጠር ጽንስ ለማስወረድ የሚወሰደውን እርምጃም ሳይቀር ያግዳሉ። የሉዚያና ክፍለ ግዛት ለምሳሌ የጠቅላይ ፍርድ ቤት ውሳኔ ሐሳብ ሾልኮ በወጣ ቀናት ውስጥ ጽንስ ማስወረድን በእናትና በጤና እንክብካቤ አቅራቢው እንደሚፈጸም የግድያ ወንጀል የሚፈርጅ ሕግ ለማጽደቅ እየተንቀሳቀሱ ነው። ቁጥራቸው በደርዘን የሚሰሉ ግዛቶችም ያን የቀደመ የሮ ውሳኔ የተባለ ህግ የሌለበትን አገሪቱ የምትመራበት የህግ መሰረት በማድረግ የክስ መዝገቦችን ሲከፍቱ የጠቅላይ ፍርድ ቤቱ ይፋ ውሳኔም ከግንቦት ወር መጨረሻ ግድም አንስቶ ሊሰማ እንደሚችል ይጠበቃል።
የዜናና የትንታኔ መጽሔት የሚስተናገዱበትን ክፍለ ጊዜ አጠናቀን ወደ ሁለተኛው አጋማሽ አልፈናል። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን የሰኞ ምሽት ዝግጅታችንን ነው። ወደ ሁለተኛው አጋማሽና ወደ ተከታዩ ዝግጅታችን እናልፋለን። አሁን ደግሞ ወደ ሀረሪ ክልል ነው የምንወስዳችሁ። ወደ ሀረሪ ክልል ስናመራ በሀገር አቀፍ ደረጃ የተዘጋጀው ከኢድ እስከ ኢድ ወደ ሀገር ቤት በሚል ማዕቀፍ ስር እንዲከበር የተወሰነው የሻዋል ኢድ በዓል በሀረሪ ክልል በሀረር ከተማ ውስጥ ተከብሯል። በዝግጅቱ ላይ የተለያዩ ወጣቶች ተገኝተው ባህላዊ ስነ ስርዓቱን አከናውነዋል። አዲስ ቸኮል በዚያ ተገኝቶ ነበር። በተከታዩ ዘገባ ሁኔታው እንዴት እንደነበር ያሳየናል።
አከባበሩ መነሻ በእርግጠኛነት ለመናገር ያስቸግራል የሚባለው ሸዋል ኢድ የረመዳን የጾም ወር ካለቀ በኋላ የሚጾሙትን ስድስት የሸዋል ኢስላማዊ ወር የጾም ቀናት መጠናቀቅን ተከትሎ የሚከበር በዓል ነው። የክልሉ ባህልና ቱሪዝም ጽህፈት ቤት ምክትል ኃላፊ አቶ አዩብ አብዱላሂ ሸዋል ኢድ ሃይማኖታዊ ሳይሆን ባህላዊ በዓል እንደሆነ ተናግረው በዓሉ መከበር ከጀመረም 500 ዓመታት ገደማ አስቆጥሯል ብለዋል። ሸዋል ኢድ ከኢድ እስከ ኢድ በሚለው ሀገር አቀፍ መርሃ ግብር ትኩረት ተሰጥቶት መከበሩ ሸዋል ኢድንም በዓለም አቀፍ ቅርስነት ለማስመዝገብ የሚያደርጉትን ጥረት እንደሚያግዝ የክልሉ ርዕሰ መስተዳድር አቶ ወርዲን በድሪ ተናግረዋል።
ከኢድ እስከ ኢድ ወደ ሀገር ቤት መርሃ ግብር ከሸዋል ኢድ ባህላዊ ፌስቲቫል ጋር ተቀናጅቶ መካሄዱ ሸዋል ኢድን ይበልጥ የሚያደምቀውና በዓለም ቅርስነት ለማስመዝገብ የሚደረገውን ጥረት የሚያጠናክር ከመሆኑም በላይ የባህል የቅርስና የቱሪዝም ሀብቶችን በመጠበቅ በመንከባከብና በማበልጸግ ከዘርፉ ሊገኝ የሚችለውን ዘርፈ ብዙ ጠቀሜታ አሟጦ ለመጠቀም የሚደረገውን ጥረት የሚያጠናክር እንደሚሆን እምነት የጸና ነው።
በዓሉ ለማክበር ወደ ሀረር ከተማ የመጡትና በደቡብ ሱዳን የኢትዮጵያ አምባሳደር አቶ ነቢል ማህዲ በበኩላቸው በዓሉ ከሀረሮች አልፎ ሌሎችንም የሚያስተሳሰር ነው ብለዋል።
በዋነኝነት የመተሳሰብ ስለዚህ በጋራ የሚኖር ባህልን የሚያጠናክር ነው። ስለዚህ ይሄ ተጠናክሮ መጠናከር ያለበትና የኢትዮጵያን ሕዝብ በጋራ የተለያየ ሃይማኖት የተለያየ ባህል ቢኖረውም ዋና ኢትዮጵያውያን የሚታወቁበትን የመቻቻል አብሮ መኖርን በተለይ ሀረሪ ክልል ሀረር ከተማም በዩኔስኮ የተመዘገበችበትን የመቻቻልና የሰላም ከተማነቷን የበለጠ የሚያጠናክር ነው።
በዓሉን ለማክበር ከአሜሪካና ከአዲስ አበባ የመጡ የብሔሩ ተወላጆች በእነሱ ዘመን አብዛኞቹ ትዳሮች መሰረቱ የነበረው በሸዋሊድ ቀን በሚደረግ መተጫጨት ነበር ይላሉ።
የእኔ ስም መሐመድ ሸሪፍ ይባላል። የመጣሁት ከዋሽንግተን ዲሲ ቨርጂኒያ ነው። ለበዓሉ ነው የመጣሁት። በሌላ ብሔር በሎሚ ነበር የሚወራወሩት። በእኛ ግን በሎሚ አይደለም፣ እንዲሁ በአይንና በጥቅያ በቃ በመፈቃቀል ነው። በዛ መሰረት የሆነ ማለት ነው።
ይሄ ባህል ከሶሻል ሚዲያ ሳይኖር በፊት የነበረ ባህል ነው። ምክንያቱም በድሮ ጊዜ ሶሻል ሚዲያ የሚባል ነገርም ሳይኖር የማይገናኙ እጮኞች ካሉ አይቶት እሱ ያችን ሴት ማግባት የሚፈልግ ከሆነ ከቤት የማስወጣም ሴት ካለች የዛን ታይም ይፈቀድላታል። ምክንያቱም የሀረሪ ባህል ስለሆነ ለትዳር የደረሰች ሴትም ሁሉም ስለሚወጡ በዛ ታይም ላይ ይፈቀዳል ማለት ነው። የሚፈልጋትን ሴት ሆነ የምትፈልገው ወንድ በሚታዩበት ታይም ፋሚሊ የሚፈቅዳል። ሶሻል ሚዲያ ራሱ ሳይኖር ማለት ነው። በዛ ታይም ለዛ ያው ሶሻል ሚዲያ ችግር የለውም በዚህ ላይ አሁንም የቀጠለ ስለሆነ ማለት ነው።
ስሜ አስሊሃ መርዋን ይባላል። ይሄ ባህል እንደሚታወቀው ሁሉም ብሔር ብሔረሰቦች ተሰብስቦበት በምግብ በተለያየ ፕሮግራም አይነት ተሰብስቦበት የሚደረግ ነገር ነው። እንድሮ አከባበር በተለየ ነው የተከበረው ማለት ነው። ከዚህ በፊት በደንብ ይከበራል፣ ግን እንደዚህ ዓመት የተከበረ የለም። የዚህ ዓመት የተከበረው የሌለ ልይት ብሎ ነው የተከበረው። በጣም በቃ ብዙ አይነት ፕሮግራም አለ። በብዙ ቦታ ነው የተከባበረው እና የዚህ ዓመት ፕሮግራም የሌለ የተለየ ነው።
ሊያስራት ይባላለሁ። በሀረር ከተማ ነዋሪ ነኝ። የሀረሪ ብሔር ተወላጅ አይደለሁም፣ ሙስሊም አይደለሁም። ግን በዓሉ የሀረሪ ብሔር የሚያከብረው በዓል ቢሆንም ሌሎች ብሔሮችም ሌሎች ሃይማኖት ያላቸውም ወጥተው ያከብራሉ እና ስሜቱ ደስ ስለሚል ያለው ሁኔታ ድባቡ ደስ ስለሚል እዛ ነው ወጥተን እናከብራለን። የመጀመሪያ አይደለም ስወጣ ደስ ይላል። በዓሉ ማክበሩ አንድነቱ ደስ ይላል። ይሄ የሀረሪ ክልል ብቻ ተወስኖ ሳይሆን ሌሎችም ሙስሊም ያልሆኑ የእስልምና እምነት ተከታይ ያልሆኑ ወጥተው በዓሉን ያከብራሉ።
ሙሉ ቀን ሙሉ ሌሊት ለ24 ሰዓት ሳይቋረጥ የሚከበረው ሸዋሊድ እስከ ንጋት ድረስ ከጀጎልዱ ክበር እስከ ፈላና በር ያለው መንገድ ሰዎች ሲመርመሰንበሱበት፣ ወጣቶች ሲጨፍሩበት፣ ፈጣን ምግብና ጣፋጭ ቸርቻሪዎች ደግሞ ሲሸጡበት አድሯል። በዓሉ በኤግዚቢሽን በጉብኝትና በሲምፖዚየም ጭምር ለሶስት ቀናት ተከብሯል። ለአሜሪካ ድምፅ ሬዲዮ አዲስ ቸኮል ከድሬዳዋ።
አሁን ደግሞ ከሀረሪ ወደዚህ ወደ ዩናይትድ ስቴትስ እንመልሳችሁ። ጥንታዊ የአፍሪካ ቀንድ ሰብል ጤፍ በዩናይትድ ስቴትስ አዲስ አድናቆትን አግኝቷል።
ከባበሩ መነሻ በእርግጠኛነት ለመ
በምዕራብና መካከለኛው ምዕራብ በዩናይትድ ስቴትስ አካባቢዎች እየተመረተ የሚገኘው ጤፍ አብቃዮቹ ግሉተን ከተሰኘው ንጥረ ነገር ነጻ ሆኖ በሌሎች ንጥረ ምግብ ግን የበለጸገ እንደሆነ አጽንቶት ሰጥተው ያስተዋውቁታል ጤፍን። የአሜሪካ ድምፁ ዘጋቢያችን ተወልደ ወልደ ገብርኤል ወደ ኔቫዳ ግዛት ተጉዞ ያሰናዳውን ዘገባ ሀብታሙ ስዩም እንደሚከተለው ያቀርበዋል።
ኔቫዳ የአሜሪካ የቁማር ኢንዱስትሪ ማዕከል የሆነው ላስ ቬጋስ መገኛ በመሆኑ ትታወቃለች። በአካባቢው የሚኖሩ አንዳንድ ገበሬዎች ደግሞ ጥንታዊውን የአፍሪካ ሰብል በማብቀል ሀብታም እንደሚሆኑ ተስፋ ማድረግ ጀምረዋል። ግሉተን ከተሰኘ ንጥረ ነገር ነጻ የሆኑ ምግቦች ተፈላጊነት እያደገ መሄዱን ተከትሎም በርካታ ገበሬዎች መሰረቱ ከአፍሪካ ቀንድ የሆኑንና ከሳር ዘር የሚመደበውን ጤፍ ማብቀል ጀምረዋል። ተስፋ ድራር ያደገው ኤርትራ ውስጥ ወላጆቹን ጤፍ በማብቀል እያገዘ ነበረ። ለዩኒቨርሲቲ ትምህርት ወደ ዩናይትድ ስቴትስ ሲመጣ ታዲያ በሀገሩ ዘወትር ይመገበው የነበረው ከጤፍ የሚሰራ እንደ ስፖንጅ የለሰለሰ እንጀራ ይናፍቀው እንደነበር ይናገራል።
I brought about 20 pounds or 10 kilo of teff.
ስለዚህ 20 ፓውንድ የሚሆን ጤፍ ከአገር ቤት አመጣውና ማርበት በነበረው ሚኒሶታ ዩኒቨርሲቲ ዘራውት። ከዚያ ሌሎች ኮሌጆችና ዩኒቨርሲቲዎች እንዲመራመሩበት ሰጠዋቸው።
ተስፋሁን ሰላም ፉድ በተሰኘው የድረገጽ መገበያያው የሰው ልጅ ካላመዳቸው እጽዋቶች ቀደምት የሆኑና በብረት ንጥረ ነገር የበለጸገውን እህል ከታሪካዊ አመጣጡና አሰራሩ ጋር ለገበያ ያቀርባል። ዛው ኔቫዳ ውስጥ ከአቶ ተስፋ እርሻ አቅራቢያ ከመንገዱ ዝቅ ብሎ በሚገኘው ዴዘርት ኦይዚስ የጤፍና ሌሎች እህሎች መሸጫ ደግሞ ጆን ጌቶና ልጁ ማይልስ ካሊፎርኒያ ለሚገኙ የጅምላ አከፋፋይ ደንበኞቻቸው ጤፍ በጭነት መኪና ይሸጣሉ። ለአካባቢው ደንበኞች ደግሞ 1 ፓውንድ በሚይዝ ዘንቢል እንደሚሸጡ ማይልስ ይገልጻል።
ኔቫዳ፣ አይዳሆ፣ አሪዞና፣ ሳውዘርን ካሊፎርኒያ those are all places where teff's grown at.
ኔቫዳ፣ አይዳሆ፣ አሪዞና እና ደቡብ ካሊፎርኒያ ጤፍ የሚበቅልባቸው ቦታዎች ናቸው። እንደሚመስለኝ እነዚህ ቦታዎች እንደ ኢትዮጵያ አይነት የአየር ንብረት አላቸው። ጤፍ ከፍታማነት ያለው ቦታ ከፍተኛ ሙቀት ይወዳል።
ሬኖ ኔቫዳ በሰኞው ዩኒቨርሲቲ የሚገኙ ተመራማሪዎች ድርቅን መቋቋም የሚችለውን ኤንሰብል የአየር ንብረት ለውጥን ለመቋቋም እንዲያግዝ እያጠኑት እንደሚገኙ በዩኒቨርሲቲው መምህር የሆኑት ፕሮፌሰር ጆን ጂሽማን ያስረዳሉ።
As the western United States is getting drier and drier due to global climate change.
በዓለም ዙሪያ በሚታየው የአየር ንብረት ለውጥ ምክንያት በምዕራብ ዩናይትድ ስቴትስ የሚገኙ አካባቢዎች እየደረቁ በመጡ ቁጥር አማራጭ ሰብሎች ላይ መዋለ ንዋይ ማፍሰስ አስፈላጊ ነው ብለን አሰብን።
ቦብ ዴክስተር ስንዴ፣ ገብስና አልፋልፋ የተሰኘ የፈረስ ምግብ የሚያመርት ገበሬ ነበረ። አሁን ደግሞ በካርሰን ወንዝ አቅራቢያ በሚያርሰው መሬት ላይ ጤፍንም ጨምሯል።
Love the teff hay.
ፈረሶቹ የጤፉን ገለባ በጣም ይወዱታል። የሆነ የሚጣፍጥ ቃና አለው ለነሱ። ደግሞም ከአልፋ አልፋ ይልቅ ለነሱ የተሻለ ነው። ምክንያቱም የጤና ችግር የሚያስከትልባቸው የካርቦሃይድሬት መጠኑ አነስተኛ ነው።
ፕሮፌሰር ኩሽመን ጤፉን ለገብ ሰብል መሆኑን ለኔቫዳ ገበሬዎች ተጨማሪ ጥቅም መሆኑን ይናገራሉ። ጆን ኩሽመን በኔቫዳ ሬኒ ዩኒቨርሲቲ የባዮኬሚስትሪ ፕሮፌሰር ናቸው።
Not only provides a high quality forage for livestock
ጤፍ ለከብቶች እርባታ ከፍተኛ ጥራት ያለው መኖ ብቻ አይደለም ጠቀሜታው። ለሰው ልጅ ከፍተኛ ጠቀሜታ ያለው በብዙ ንጥረ ነገሮች የበለጸገና ከግሉተን ነጻ የሆነ እህል ነው።
የጤፍ ገበያ በውጭ ከሚኖሩ የምስራቅ አፍሪካ ማህበረሰቦች አንስቶ ለጤናቸው ልዩ ትኩረት እስከሚሰጡ ደንበኞች እየተስፋፋ መሄዱን ያስተዋለው ተስፋ ድራር በንጥረ ነገር የበለጸገውና ምግብ በሰውነት ውስጥ መፈጨት እንዲችል የሚያደርገው ፋይበር በብዛት የሚገኝበት እህል በዓለም አቀፍ ደረጃ ተፈላጊ እንደሆነ ይናገራል።
ቴፍ could be used for making cookie, for making pancake.
በጤፍ ብስኩቶችን፣ ፓንኬክ፣ ለስላሳ ቂጣዎችን፣ ገንፎና ፒዛም መስራት ይቻላል። አሁን ፒዛ ሃት ለተሰኘው ምግብ ቤት ጤፍ አቅርበንላቸው ከጉልተን ነጻ በሆነው ጤፍ ፒዛ እንዲጋግሩ ለማድረግ አብረን እየሰራን ነው።
ለጤፍ ሰብል ያለው ፍላጎት እጅጉን እያየለ መሄዱን ተከትሎ ተስፋ ድራር የጤፍ እርሻውን ወደ ካንሳስ፣ ሚኒሶታ እና ቴክሳስ የዩናይትድ ስቴትስ ግዛቶች እያስፋፋ ይገኛል። ለአሜሪካ ድምፅ ዘገባ ተወልደ ተስፋ ጋብር ከዊኒማክ ኔቫዳ ያጠናቀረውን ዘገባ ያሰማኋችሁ ሀብታሙ ስዩም ነኝ ከዋሽንግተን ዲሲ።
ወደ ዕለቱ የሰኞ ምሽት የመጨረሻ ዘገባችን ነው የምናልፈው። ስፖርት በኬኔዲ አባተ።
በተለያዩ የአውሮፓ ከተሞች በተካሄዱ ውድድሮች ኢትዮጵያውያን አትሌቶች ድል ቀንቷቸዋል። ከነዚህ መካከል በሆነው በስፔን ባርሴሎና ትናንት በተካሄደ የማራቶን ውድድር ኢትዮጵያውያን አትሌቶች በሁለቱም ጾታ ከአንደኛ እስከ ሶስተኛ ያለውን ደረጃ በመያዝ ነው ያሸነፉት። በሴቶች ምድብ የተካሄደውን ውድድር አትሌት መሰረት ገብሬ በ2 ሰዓት ከ23 ደቂቃ ከ11 ሰከንድ በማጠናቀቅ የራሷን ምርጥ ሰዓት ከ4 ደቂቃ በላይ እንዲሁም የስፍራውን ክብረ ወሰን በ42 ሰከንድ በማሻሻል አሸንፋለች። የሀገሯ ልጆች ሻያንቱ ኩሜላና ዘነቡ ፈቃዱ ደግሞ ሁለተኛና ሶስተኛ በመውጣት የብርና የነሐስ ሜዳሊያ ባለቤት ሲሆኑ የአራተኝነቱንና የአምስተኝነቱን ደረጃ ይዘው ያጠናቀቁትም ኢትዮጵያውያን አትሌቶች ናቸው። በወንዶች ምድብም እንዲሁ ኢትዮጵያዊው ይሁንልኝ አዳነ በ20553 የስፍራውን ክብረ ወሰን እንዲሁም የራሱን ምርጥ ሰዓት በማሻሻል ውድድሩን በአንደኝነት አጠናቋል። ሌሎች ኢትዮጵያውያን ገብሩ ረዳኸኝና ከበደ ዋሚ ደግሞ ሁለተኛና ሶስተኛ የወጡ አትሌቶች ናቸው። በቼክ ሪፐብሊክ ፕራግ በተካሄደ ሌላ የማራቶን ውድድር ደግሞ በሴቶች ኢትዮጵያዊቷ በቀለች ጉደታ ውድድሩን 2:22:56 በሆነ ሰዓት በማጠናቀቅ ስታሸንፍ፣ ኬንያዊቷ ፑሪቲ ቻንጎኒ ሁለተኛ፣ ሌላኛዋ ኢትዮጵያዊት ስንታየው ለውጠኝ ሶስተኛ ደረጃን ይዘዋል። ኬንያዊው ኖበርት ኪገን ባሸነፈበት በወንዶች ምድብ ደግሞ ኢትዮጵያውያኑ ከልክል ገዛኸኝና ይታያል አጥናፉ ሁለተኛና ሶስተኛ ወጥተዋል። በሊዝበን ግማሽ ማራቶን ደግሞ በሴቶች ኢትዮጵያዊቷ ፀሐይ ገመቹ ኬንያዊቷን ብሪጅድ ኮስጌና ሌላኛዋን ኢትዮጵያዊት ጎቲቶም ገብረስላሴ አስከትላ በመግባት አሸንፋለች። በወንዶች ምድብ ደግሞ ኢትዮጵያዊው መሐመድ ኢሳ ሁለተኛ ሲሆን የአንደኝነቱንና የሶስተኝነቱን ደረጃ የያዙት ደግሞ ኬንያውያን አትሌቶች ናቸው። የባህር ዳር ዓለም አቀፍ ስታዲየም ውድድሮችን የማስተናገድ አቅም በካፍ ግምገማ እንደተደረገበት ተገለጸ። የአፍሪካ ዋንጫ ማጣሪያ ውድድር ከመጀመሩ በፊት የአፍሪካ እግር ኳስ ኮንፌዴሬሽን ካፍ የባህር ዳር ዓለም አቀፍ ስታዲየምን መገምገሙን የኢትዮጵያ እግር ኳስ ፌዴሬሽን አስታውቋል። ከቅርብ ጊዜያት ወዲህ ኢትዮጵያ በሀገሯ የምታካሂዳቸውን ዓለም አቀፍ ውድድሮች ስታስተናግድበት የነበረው ብቸኛው የባህር ዳር ስታዲየም ካለፈው ጥቅምት ወር ጀምሮ በአፍሪካ እግር ኳስ ኮንፌዴሬሽን ካፍ መታገዱ ይታወሳል። ካፍ በጥቅምት ወር ባሳለፈው ውሳኔ ስታዲየሙ እንዲያሟላ ያስቀመጣቸው መስፈርቶች እስኪሟሉ ድረስ ኢትዮጵያ በሜዳዋ የምታደርጋቸውን ጨዋታዎች በገለልተኛ ሀገር እንድታከናውን መወሰኑን ተከትሎ የተለያዩ ስራዎች ሲሰሩ መቆየታቸውን ፌዴሬሽኑ አመልክቷል። ከነዚህም መካከል በመጫወቻ ሜዳ፣ የሚዲያ ክፍል፣ የቪአይፒ የተመልካች ፋሲሊቲ፣ የሕክምና ክፍልና ተያያዥ ግብአቶች ላይ የማሻሻያ ስራ መደረጉንና ከካፍ ተወክለው የመጡት ሚስተር ኢቫን ኪንቱ ባለፈው ሐሙስ ሚያዝያ 27 በስታዲየሙ ተገኝተው ምልከታ ማድረጋቸውንም ነው የገለጸው። ሚስተር ኢቫን የምልከታቸውን ሪፖርት ለካፍ ካቀረቡ በኋላ ኢትዮጵያ ከግብጽ ጋር የምታደርገውን የአፍሪካ ዋንጫ ማጣሪያ ሁለተኛ ጨዋታ ጨምሮ በቀጣይ በሜዳዋ የምታደርጋቸውን ዓለም አቀፍ ጨዋታዎች እንድታከናውን የሚያስችላትን ፈቃድ የማግኘት አለማግኘቷ ጉዳይ በቅርብ ቀናት ምላሽ እንደሚያገኝ ይጠበቃል። ለ2023 የአፍሪካ ዋንጫ ማጣሪያ ድልድል በምድብ 4 ኢትዮጵያ ከግብጽ፣ ጊኒና ማላዊ ጋር መደልደሏ የሚታወቅ ነው። ከሩሲያና ዩክሬን ጦርነት ጋር ተያይዞ ፈተና የተጋረጠበት ክለብ ቼልሲ ለአሜሪካ ባለሀብት መሸጡ ታውቋል። አሜሪካዊው ቢሊየነር ቶድ ቦሊ ከሩሲያዊው ሮማን አብራሞቪች ቼልሲን መግዛታቸውንና ውሉ ሲጠናቀቅ የክለቡ አዲሱ ባለቤት እንደሚሆኑ ክለቡ ባወጣው መግለጫ አስታውቋል። ቶድ ቦሊና በእስራቸው የሚገኙ ኩባንያዎች ግሩፕ ቼልሲን 4.25 ቢሊዮን ፓውንድ በሚጠጋ ገንዘብ መግዛታቸውን ነው ክለቡ ይፋ ያደረገው። የሽያጭ ሂደቱ በተያዘው የግንቦት ወር የመጨረሻ ቀናት እንደሚጠናቀቅም ተገልጿል። አዲሱ የክለቡ ባለቤት ለመሆን በሂደት ላይ የሚገኙት ቦሊ ትናንት ቼልሲ ወልቭስን አስተናግዶ 2-0 የተለያየበትን ጨዋታ በስታንፎርድ ብሪጅ ተገኝተው ተከታትለዋል። በቶድ ቦሊ የሚመሩ ኩባንያዎች ግሩፕ ለክለቡ ግዢ ከሚያወጣው ገንዘብ 2.5 ቢሊዮን ፓውንዱ የክለቡን ድርሻ ለመግዛት የሚውል ነው። ይህ ገንዘብ በዩናይትድ ኪንግደም መንግስት ዝግ የባንክ ቁጥር ወይም አካውንት እንደሚቀመጥና አብራሞቪች በገቡት ቃል መሰረት በሩሲያና ዩክሬን ጦርነት ጉዳት የደረሰባቸውን ሰዎች ለመደገፍ የበጎ አድራጎት ስራ እንደሚውል ክለቡ አስታውቋል። የተቀረው 1.75 ቢሊዮን ፓውንድ ደግሞ ቶድ ቦሊና ኩባንያዎቻቸው በክለቡ የተለያዩ ክፍሎችና አገልግሎቶች ላይ ኢንቨስት የሚያደርጉት እንደሆነ ነው የተጠቆመው። ሩሲያዊው የቼልሲ ባለቤት የነበሩት ሮማን አብራሞቪች ለክለቡ ያበደሩት 1.5 ቢሊዮን ፓውንድ እንዲመለስላቸው እንደማይጠይቁ ከዚህ ቀደም ቃል መግባታቸውም ተገልጿል። የሩሲያና ዩክሬን ጦርነት መጀመሩን ተከትሎ ከፕሬዝደንት ፑቲን ጋር ግንኙነት አላቸው በሚል የብሪታንያ መንግስት በአብራሞቪች ላይ የተለያዩ ማዕቀቦችን ከጣለ በኋላ ነበር ባለሀብቱ ለ19 ዓመታት በባለቤትነት ያስተዳደሩትን ክለብ ለሽያጭ ያቀረቡት። ስቴትስ በዓለም ዋንጫ የፍጻሜ ጨዋታ ላይ ለመታደም የ3 ሚሊዮን ቲኬት ጥያቄዎችን መቀበሉን ፊፋ አስታወቀ። የዓለም እግር ኳስ አስተዳዳሪው አካል ፊፋ ኳታር ለምታስተናግደው የዓለም ዋንጫ የፍጻሜ ጨዋታ የ3 ሚሊዮን ቲኬት ጥያቄዎችን መቀበሉንና በአንዳንድ የውድድሩ የምድብ ደረጃ ጨዋታዎች ላይ ለመሳተፍም ከፍተኛ ፍላጎት መኖሩን ገልጿል። የአሶሺየትድ ፕሬስ መረጃ እንደሚያመለክተው አርጀንቲና ከሜክሲኮ ለምታደርገው ጨዋታ የቀረበው የ2.5 ሚሊዮን ቲኬት ጥያቄና እንግሊዝ ከዩናይትድ ስቴትስ ላላት ጨዋታ የቀረበው የ1.4 ሚሊዮን ቲኬት ጥያቄ ከፍጻሜው ጨዋታ ቀጥሎ በ32 ቡድኖች መካከል የሚደረጉ ጨዋታዎችን ለመመልከት ከቀረቡ የቲኬት ጥያቄዎች ከፍተኛዎቹ ናቸው።
የተከበራችሁ አድማጮች ተመልካቾቻችን ለምሽቱ ያዝናቸው ዝግጅቶቻችን ተጠናቀዋል። ሰዓታችንም ተጠናቀዋል። ሳስተናግዳችሁ ያመሸሁት ሲሆን ግርማ ነበርኩ። በነገው ምሽት እንገናኛለን። ሰላም።